ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋ ያሌ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የክርስቶስ ኢየሱስ ክብር በሰማይ ብቻ ሳይሆን በወንጌሉ በልባችን ያበራል በሚል ርዕስ ላይ አካፍላችኋለሁ። በኤፌሶን መጽሐፍ ምዕራፍ 2 ከቁጥር 5 እስከ 7 የአምላካችን እግዚአብሔር ቃል እንዲህ ይላል፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠው ጸጋውን ባለጠግነት ያሳይ ዘንድ ከርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል ይሄ የተባረከ የጌታ ቃል። ውድ አድማጮች እግዚአብሔር ሰውን የወደደበት መለኪያው ምንድነው ተብለን ብንጠየቅ ምን እንመልሳለን? ብዙ ጊዜ እንዲህ ያለ ጥያቄ ሰዎች ሲጠየቁ ጌታችን የሰው ልጆችን ለማዳን የሰራቸውን የመስዋዕትነት ሥራዎቹን ብቻ ያስባሉ። አሁን በርግጥም ጌታችን ለኛ ያደረጋቸው ሥራዎቹ የሰው ልጆችን የወደደበትን ፍቅር ያሳያል። ጌታ ኢየሱስ እኛን ለማዳን የተሰቃየው ስቃይ፣ ያፈሰሰው ደም፣ የሞተው ሞት በልባችን የሚጠበቅ የፍቅሩ ሥራ ነው። የጌታችንን መከራና ስቃይ ብቻ ስናስብ ጌታችን በቀራንዮ መስቀል ላይ በሰራው ሥራ ብቻ እርሱን አዳኝ ብናደርግ የክርስትናን እምነት ጎዶሎ እናደርገዋለን። በክርስቶስ ማንነት ላይ የተመሰረተው ክርስትና የሚባለው እምነት መሰረቱ በጌታችን በኢየሱስ ክርስቶስ በማንነቱ ላይ የተመሰረተ እምነት ነው። ጌታችንን ማንነት ሐዋርያት ከሰበኩት ማንነቱ አጉድለን በሥራው ብቻ እንድናምነው መጽሐፍ ቅዱስ አያስተምርም። ማንነቱ ሰውን ለማዳን የሰራው ሥራ ሁሉ መሰረት እንደሆነ የእግዚአብሔር ቃል ያስተምራል። የይሖዋ ምስክሮች የሚባሉት ቤተ እምነቶች ጌታችን ለሰው ልጆች እንደ ሞተ ያምናሉ። ነገር ግን ማንነቱን የሚያምኑት እንደ አርዮስ ነው። ኢየሱስ ክርስቶስ የእግዚአብሔር የመጀመሪያ ፍጡር ነው በማለት ያምናሉ። ኢየሱስ ክርስቶስ ፍጥረትን ሁሉ የፈጠረ የሁሉ ጀማሪ የሆነ ለእርሱ መጀመሪያ የሌለው የዘላለም አምላክ የእግዚአብሔር ልጅ ነው። ከአምላክ የተገኘ አምላክ ነው። የእግዚአብሔር የባህሪ ልጅ ነው። ወንጌል የጌታችንን ሞትና ትንሣኤ ሲናገር በሞቱና በትንሣኤው የሚሠራቸው የማዳኑ ሥራዎች በማንነቱ ላይ የተመሠረቱ እንደሆኑ አድርጎ ነው የሚያስተምረን። ለዚህ ነው ዮሐንስ በወንጌሉ ላይ በምዕራፍ 20 ከቁጥር 30 እስከ 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። የኢየሱስን የእግዚአብሔር ልጅነቱን ያላመነ በስሙ የሚገኘውን ሕይወት ማግኘት አይችልም። ኢየሱስ ማን መሆኑን ማወቅ ለክርስትና ሕይወት መፈተኛ፣ የእውነተኛ እምነት መመዘኛ እንደሆነ ማመን አለብን። እግዚአብሔር የሰው ልጆችን የወደደበትን ፍቅሩን የምንለካው እንዴት ነው? ኢየሱስን ለሰው ልጆች በመስጠቱ ነው። ይሄ ማለት ምን ማለት ነው? እግዚአብሔር ኢየሱስን ሳይሰጠን ሰውን ላድን ብሎ ቢል በፈለገው መንገድ ማዳን ይችላል። እግዚአብሔር በሉዓላዊ ሥልጣኑ ኢየሱስን ሳይሰጠን ሊያድነን ቢወድ የሚያድነንን ማዳን ምን ሊሆን እንደሚችል መናገር አስቸጋሪ ሊሆንብን ይችላል። ነገር ግን አንድያ ልጁን በመስጠቱ እኛን ያዳነበት ማዳን ልክ የሌለው ከመስፈርት ያለፈ ፍቅሩን የሚመዝን የሆነበት ምስጢር ምን እንደሆነ ልብ ብለን ማሰብ አለብን። የእግዚአብሔር የፍቅሩ መለኪያ ኢየሱስን መስጠቱ ነው። የኢየሱስ ማንነቱ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ኢየሱስ ክርስቶስ ለሰው ልጆች የተሰጠው እንዴት ነው? እግዚአብሔር አንድያ ልጁን የሰጠው ባዘጋጀለት ሥጋ አምላክነቱን ያለወጠ አምላክነቱን ያላጣ አምላክነቱን ከሰው ማንነት ያልቀላቀለ ፍጹም አምላክነቱን የጠበቀ ሆኖ ሳለ ፍጹም ሰው እንዲሆንልን በመደረጉ ነው። ፍጹም አምላክ የሆነው የእግዚአብሔር ልጅ ፍጹም ሰው በሆነ የሰው ባህሪ የተገለጠ ፍጹም አምላክና ፍጹም ሰው የሆነ ጌታ ሆኖ ተሰጥቶናል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቀነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። የተወለደልን ሕፃን የተሰጠን ወንድ ልጅ አለቀነት በጫንቃው ላይ የሆነ ስሙ ድንቅ መካር የተባለ ኃያል አምላክና የዘላለም አባት የሰላም አለቃ ተብሎ የሚጠራ ነው። የውሸት ታሪክ እየጠቀሱ ኢየሱስ አምላክ አይደለም ይላሉ የሚሉ የኢየሱስን ማንነቱን ያዛቡ የሐሰት ትምህርት የሚያስተምሩ አያስቷችሁ። ኢየሱስ አምላክም ነው፣ ፍጹም አምላክ ፍጹም ሰው ነው። የሚያስተምሩት የጨለማ ወንጌል ከጌታ የክብር ወንጌል ጋር እንዴት እንደሚጣላ በጥልቀትና በስፋት ገና ወደፊት በስፋት እናያለን። እግዚአብሔር አባታችን ለኛ ለሰው ልጆች ፍቅሩን የገለጠበት የፍቅሩ መመዘኛ የተሰጠን ወንድ ልጅ እንደሆነ ኢሳይያስ እንዲሁም ደግሞ ዮሐንስ በወንጌሉ አብስረውልናል። ይህ ወንድ ልጅ ኢየሱስ ክርስቶስ ነው። እርሱ ኃያል አምላክ የዘላለም አባት የሰላም አለቃ የሆነና አለቀነትና ስልጣን በጫንቃው ላይ የሆነ ጌታ ነው። ክብር ለስሙ ይሁን። ኢሳይያስ በብሉይ ኪዳን በመንፈስ ቅዱስ እየተነዳ ያለውን ሐዋርያው ጳውሎስ እግዚአብሔር አባታችን የሰጠንን ጌታ እንድናውቅ ሲጸልይ እናያለን። በኤፌሶን ምዕራፍ 1 ላይ ሐዋርያው ጳውሎስ ከቁጥር 17 ጀምሮ እስከ 19 ድረስ እንዲህ ይላል፣ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው በማለት ለነዚህ ሰዎች ይህንን መልእክት ያቀርብላቸዋል። ሐዋርያው ጳውሎስ ይህንን ጌታ እንድናውቅ የሚጸልየው በዚህ ስፍራ ብቻ አይደለም። በቆላሲስ ምዕራፍ 2 ከቁጥር 1 እስከ 4 ላይ ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁና ይላል። ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። የተሰወረ የጥበብና የእውቀት መዝገብ ሁሉ በርሱ ነውና ካለ በኋላ ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ ይላል። ኢሳይያስም ሆነ ዮሐንስ በወንጌሉ እግዚአብሔር ለሰው ልጆች ሰጠ ያሉትን ሐዋርያው ጳውሎስ ደግሞ እንድታውቁት እጋደላለሁ በማለት በገድል ጸሎት አማኞች ሁሉ ኢየሱስ ክርስቶስን እንዲያውቁት ይጸልያል። ለምን? ራሱ እንደሚለው እግዚአብሔር የሰጠንን የፍቅር ስጦታ የሆነውን ኢየሱስ ክርስቶስን ማወቅ ያለብን ትልቅ ምክንያቶች አሉ። ሐዋርያው ጳውሎስ የኤፌሶን ሰዎች ልቡና እንዲበራ የሚጸልይበት ምክንያት ምን እንደሆነ ራሱ ሲናገር እንዲህ ይላል፣ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ካለ በኋላ ምክንያቱን በቁጥር 18 እና 19 ላይ እንዲህ ሲል ይናገራል። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ሞቶ ከተነሳ በኋላም አማኞች ክርስቲያን የሆኑ ሁሉ የልቦናቸው አይኖች እንዲበሩ ሊጸለይ እንደሚገባ ጳውሎስ ያሳየናል። ሐዋርያው ይህንን ጸሎት የሚጸልይበት ምክንያት የልባቸው አይኖች የሚያበራው የጥበብና የመገለጥ መንፈስ እንዲያገኙ ነው። ይህንን መገለጥ የሚያገኙት የጥበብና የመገለጥ መንፈስ የሚሰጣቸው መንፈስ ቅዱስ ነው። እንዲህ የመሰለው መገለጥ የመንፈስ ቅዱስ ስጦታ ነው። ይህ አይነቱ መገለጥ በምድራዊ ነገር ላይ የተመሰረተ መገለጥ አይደለም። ሰማያዊና ዘላለማዊ የሆነ የክብር መገለጥ ነው። እከሌ መገለጥ አለው የምንለው የሰውን በሽታና ነውር የማወቅ መገለጥ አይደለም። እንዲህ ለመሰለ መገለጥ አይደለም የልቡና አይናቸው እንዲበራላቸው ጳውሎስ የሚጸልየው። አማኞች ይህንን መገለጥ ማግኘት ያለባቸው ለምንድን ነው? አማኞች ይህንን መገለጥ ሲያገኙ ምን እንደሚያገኙ ጳውሎስ ተናግሯል። ይህም የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። የልቦናቸው አይኖች ሲበሩ ምንድን ነው የሚያውቁት ነው የሚላቸው? በቅዱሳን ዘንድ ያለውን የርስት ክብር ባለጠግነትና ለሚያምኑት ሁሉ እግዚአብሔር ያለውን የኃይሉን ታላቅነት የማወቅን ጸጋ እንዲያገኙ ነው። ሰዎች ክርስቲያን ከሆኑ በኋላ የወንጌል አገልጋይ የሆኑ ሁሉ እንደ ሐዋርያው ጳውሎስ ለሚያገለግሏቸው ሰዎች ሊጸልዩት የሚገባ ጸሎት ቢኖር ይህንን ጸሎት ነው። አማኞች በቅዱሳን ዘንድ ያለው የርስት ክብር ባለጠግነትን እንዲሁም እግዚአብሔር ለሚያምኑት የሚያደርገውን የኃይሉን ታላቅነት ሊያውቁ የሚችሉት እንዴት ነው? ውድ አድማጮች ይህንን ልብ ብላችሁ ስሙኝ። ይህ መገለጥ የሚገኘው እንዴት እንደሆነ ጆሮ ያለው ይስማ። ሐዋርያው ይህ መገለጥ እንዴት እንደሚገኝ የሰጠውን መልስ ልንመልከት። ሐዋርያው እንዲህ ይላል፣ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። እርሱን በማወቅ ማለት ምን ማለት ነው? ማን ነው እርሱ? ኢየሱስ ክርስቶስ ነው። ኢየሱስን ዕዳ ከፋይ ብቻ አይደለም መጽሐፍ ቅዱስ አርጎም ያስተምራል። ኢየሱስ የክርስትና እምነትና ሃይማኖት መጀመሪያ ብቻ አይደለም፣ የሃይማኖታችን ራስና ፍጻሜ ነው። በኢየሱስ የተጀመረ የክርስትና እምነት በክርስቶስ ኢየሱስ ይደመደማል እንጂ በማንም በምንም አይቀጠልም። መንፈስ ቅዱስ የሚገልጠው ትልቁ መገለጥ ኢየሱስ ክርስቶስ ነው። የሃይማኖት ሰዎች የወንጌል አገልጋዮች የሚጋደሉት ገድል ሐዋርያው በቆላሲስም ላይ እንዳለው የሚጋደሉት ገድል ኢየሱስ ክርስቶስ እንዲገለጥ ነው። ሕይወት ተገለጠ ብለው ሐዋርያት የሰበኩት ጌታችን ሕይወት ነው ተብለው ሊሰብኩት የቻሉት ከመንፈስ ቅዱስ መገለጥ የተነሳ ነው። ኢየሱስ ሲጋረድብን የተጋረደ ወንጌልን ሰብካለን። ኢየሱስ ክርስቶስ ግን ሊጋረድ አይችልም። ሐዋርያው ጳውሎስ እግዚአብሔር ኃይሉንና ብርታቱን የገለጠበት ሥራ የተሰራውና የተከናወነው ኢየሱስን ከሙታን ሲያስነሳው እንደሆነ ይናገራል። በዚህ በኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነት፣ ከሥልጣን፣ ከኃይል፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እግዚአብሔር ኃይልህና ብርታትህ ምን ያህል ነው ብለን ብንጠይቀው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኝ ባስቀመጥኩት ልጄ ልክ ነው ነው የሚለን። ይህ ከአለቆች ከስልጣናት ከኃይላት ከጌቶች ሁሉ በላይ ሆኖ የተቀመጠው ጌታ ለኛ ምንድነው? የተሰጠን ወንድ ልጅ አይደለምን? ኢሳይያስ ያለው ይሄን አልነበረም? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል አላለም? የተሰጠነን እንዳልተሰጠን ለኛ የሆነውን ጌታ እንዳልሆነ የሚያደርገው የጨለማ ወንጌል በስሙ ኃይል ይገፈፋል። እግዚአብሔር ኢየሱስን ከሙታን በማስነሳቱ ብርታቱና ኃይሉን የገለጠበት ጌታ እኛ የማንቀርበው አደረገውነ? እኛ የማንደርስበት ልንጠጋው ክብሩ ሩቅ የሆነብን አደረገውነ? በዳፍንታም ወንጌል በጨለማ ወንጌል ክብሩ ይጋረዳል እንጂ በእውነተኛ ወንጌል የጌታችን የክብሩ ብርሃን የሚያበራው በአብ ቀኝ በተቀመጠበት በክብር ስፍራ ብቻ ሳይሆን እውነተኛ ወንጌል በሚሰሙት ሁሉ በልባቸው ያበራል። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 6 ሐዋርያው ጳውሎስ እንዲህ ይላል፣ ነገር ግን የሚያሳፍረውን ስውር ነገር ጥለናል፣ በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሁሉ ህሊና እራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው፣ ለነርሱም የእግዚአብሔር ምሳሌ ሆነ የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን አሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ አለ እግዚአብሔር ነውና ይላል። አሳፋሪና ስውር የሆነውን የጣሉ ደግሞም በተንኮል የማይመላለሱ የክብሩ ወንጌል አገልጋዮች ራሳችንን አንሰብክም ይላሉ። ውድ አድማጮች ስሙኝ፣ በጌታ ፍርሃት የሆናችሁ ይህንን የሚገስጸንን የሐዋርያውን ቃል እንማርና እንታረምበት። ሐዋርያው ጳውሎስ ራሳችንን አንሰብክም ይላል። ለምን እንደማይሰብኩ ታውቃላችሁ? የክርስቶስ የክብሩ ወንጌል ብርሃን በሰዎች ልብ እንዲያበራ ነው። እነርሱ በሕይወታቸው እግዚአብሔር ከልጁ ከኢየሱስ ክርስቶስ የስም ሥልጣንና ጸጋ የተነሳ የሰራውን ከራሳቸው ጋር አላያያዙም። እኛ ግን የነርሱን ገድል እያወራን እነርሱ ክብሩ እንዳይጋረድ እየተጋደሉ የተፋለሙለትን የክርስቶስን የክብሩን ብርሃን ጋራጅና አጨላም የሆነውን ትምህርት እናስተምራለን። የቅዱሳንን ገድል እያወራን የጨለማ ኃይላትን ሥልጣን ጌትነትና ኃይላቸውን ሽሮ ያለውን ጌታ ትተን በሰዎች ጽድቅና ገድል የክብሩ ወንጌል ብርሃን መጋረጃ የሆነውን አጨላም ወንጌል እንሰብካለን። ይህ እርግማን ነው። ኃይላት ሥልጣናት ጌትነት አለቅነት ሁሉ ሽሮ በሰማይና በምድር ጌታ ነኝ ያለው የጌታ ክብር በሰማይ በአባቱ ቀኝ ብቻ የሚያበራ አይደለም። ይህ ክብር በክብሩ ወንጌል ብርሃን በጨለማው ልባችን ውስጥ ያበራል። ይሄ ብርሃን በበራበት የማንን ኩራዝና ጭላንጭል መብራት እንፈልጋለን? ታማኝ ለሆኑና አገልጋዮቹ ለሆኑት እንዲሰብኩት በሰጣቸው በማይለወጠው የዘላለም ወንጌል የርሱ ክብር ዛሬም በመንፈስ ቅዱስ ኃይል በሰዎች ልብ ውስጥ ያበራል። ኢየሱስ ትላንትናም ዛሬም ለዘላለም ያው ነው። ይህንን የሚቃወም ይህንን የሚያጨልም ማን ነው? እርሱ ከእግራችን በታች ፈጥኖ ጌታ የሚቀጠቅጠው ዲያብሎስ ነው። ቃሉ እንዲህ ይላል፣ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለምን? ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አሳብ አሳወረ። ባንተ ልብ ባንቺ ልብ የማን ክብር ነው የሚያበራው? የኢየሱስ ነው ወይንስ ራሳቸውን የሚሰብኩና የጻድቃንና የቅዱሳንን ክብር ነው በልባችን እንዳለምናየው? በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለኛስ ነገር ሁሉ ከርሱ ይሆነ እኛም ለርሱ ይሆነን አንድ አምላክ አባለን ነገር ሁሉም በርሱ በኩል ይሆነ እኛም በርሱ በኩል ይሆነን አንድ ጌታ ኢየሱስ ክርስቶስ አለን። ውድ አድማጮች የናንተ ነገር በማን በኩል ነው? እናንተ በማን በኩል ናችሁ? ሐዋርያቶች በሰበኩት ወንጌል ነገር ሁሉ በርሱ በኩል እኛም በርሱ በኩል ይሆነን አንድ ጌታ ነው እሱም ኢየሱስ ክርስቶስ ነው። ውድ አድማጮች ኢየሱስ ክርስቶስ እናንተን ሁላችሁን የርሱስ ካደርጋችሁ ድረስ ይህንን ወንጌል እንሰብካለን። ይህ የሚያመው ይህ የሚያበሳጨው ማን ነው? እርሱ የኢየሱስ መንፈስ ተቃዋሚ የዘንዶ መንፈስ ነው። ኢየሱስ ግን ጌታ ነው። በኢየሱስ ክርስቶስ የተገኘው ደህንነት ጌታችን ሰራው አደረገው በሚል ቃል ብቻ የሚነገር አይደለም። ጌታችን የሰራው የማዳኑ ሥራ እንዳለ ሆኖ ደህንነታችን ከሰራው ሥራ ጋር ብቻ የተያዘ ሳይሆን እኛን ከራሱ ጋር ካቆራኘው ከጌታ ከኢየሱስ ከማንነቱ ጋር የተያዘ ነው። የሰው ነገር ከኢየሱስ ክርስቶስ ውጪ በምንም መንገድ ሊታሰብም ሆነ ሊታይ አይችልም። የጌታ ቃል እንደሚነግረን የሰይጣንን ሥራ ሊያፈርስ የተገለጠው የእግዚአብሔር ልጅ የሰይጣን ሥራ የሆነውን ኃጢአትን ያስወገደበትን በመጀመሪያው አዳም የነበረውን ሰው በመስቀል ላይ አስወግዶ አንድን አዲስን ሰው የፈጠረ ጌታ ነው። በኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 የአምላካችን ቃል ይህን ያረጋግጥልናል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል እግዚአብሔር ቃል። ኢየሱስ ክርስቶስ በራሱ የፈጠረው ሰው የት አለ? በሰማይ አለ። ኢየሱስ ክርስቶስ በራሱ የፈጠረው ሰው ከርሱ የማይለየው ከርሱ ውጪ የማይታሰበውን ያንን ሰው ክርስቶስን አይተን ብቻ ነው የምናውቀው። በኢየሱስ ክርስቶስ ትንሣኤ የተፈጠረው ሰው በመጽሐፍ ቅዱስ አዲሱ ሰው ይባላል። በኤፌሶን 4 ቁጥር 24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ይህንን አዲሱን ሰው ምንለብሰው ኢየሱስን ስንለብስ ብቻ ነው። በገላትያ ምዕራፍ 3 ከቁጥር 27 እስከ 28 ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ኢየሱስን ያለበሰ ክርስቲያን ክርስትና ሊኖር እንደ እግዚአብሔር ፈቃድ አይችልም። ኢየሱስ እንደ ልብስ ብቻ አይደለም የሚለበሰው፣ በርሱ ካልኖርን ምንም ፍሬ ማፍራት አንችልም። ጌታችን ኢየሱስ ክርስቶስ ያለ እኔ ምንም ማድረግ አትችሉም አለ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ። በእኔ የሚኖር እኔም በርሱ እሱ ብዙ ፍሬ ያፈራል አለ ጌታ ኢየሱስ ክርስቶስ። ውድ አድማጮች መንፈሳዊ ሕይወታችን ተጀምሮ እስከሚጨረስ ክርስቶስ ዕዳ ከፋያችን ብቻ ሳይሆን፣ ውድ አድማጮች የክብሩ በክብሩ ወንጌል ብርሃን ክብሩ በልባችን የሚያበራ እንደ ልብስ የምንለብሰው በውስጣችን የሚኖር ጌታ ነው። ይህ ብቻ አይደለም። ሐዋርያ ጳውሎስ ይህ አለቅነት ሥልጣናትን ሽሮ ከሙታን የተነሳው ጌታ በአብ ቀኝ የተቀመጠው ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ተነግሯል። ሐዋርያ ጳውሎስ ክርስቶስን ከሙታን ሲያስነሳው ከአለቅነት ከሥልጣን ከኃይል ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ሊገነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ሁሉን ከጉልበታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ውድ አድማጮች ቤተ ክርስቲያን ምንድነች? እርሷም ይላል ቁጥር 23 ላይ አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ የተሰጠን ወንድ ልጅ ከሙታን ከተነሳ በኋላ የቤተ ክርስቲያን ራስ እንዲሆን ተሰጥቷል። አለቅነት ከተሻሩለት በኋላ፣ ጌትነትን ከሻረ በኋላ፣ ከስም ሁሉ በላይ ስም የሆነውን ስም ከተቀበለ በኋላ የቤተ ክርስቲያን ራስ የሆነ በልባችን በክብሩ ወንጌል ብርሃን ክብሩን የሚያበራ የክርስቶስን ቤተ ክርስቲያን ራሷ የሆነላትን አካሉ ያደረገ እኛን ብልቶቹ ያደረገ ጌታ ነው። የሰማችሁትን ሁሉ ለመዳናችሁ፣ ለጥቅማችሁ፣ ለመፈወሳችሁ ያደርግላችሁ በኢየሱስ ክርስቶስ ስም አሜን።